ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ስለሚለው ፊቱ ላይ እንደተደበደበ ፊቱ ላይ ልቡን ረድተው እንደገደሉት ነው የሚናገረው። ከዚህ ባሻገር ግን በስርዓት ምንድን ነው ያለው? እዚሁ በጥይት ይገልኛል እንጂ ወደ እዛ እስር ቤት አልሄድም።
ሁለት እስረኞች በድብደባ ሕይወታቸው ማለፉን በዛሬ ዕለት ለዋለው በልደታ ምድብ ሶስተኛ የወንጀል ችሎት አስረዱ።
የሰማችሁትም ችሎቱን ሲከታተል የዋለው ህትመቷ የተቋረጠው የነገረ ኢትዮጵያ ጋዜጣ አዘጋጅ ጌታቸው ሽፈራው ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
በኬንያ በነገው ዕለት ዳግም ፕሬዝዳንታዊ ምርጫ በታቀደ መሰረት ይካሄዳል ሲል የምርጫ ኮሚሽኑ ካስታወቀና የጠቅላይ ፍርድ ቤቱም ምርጫውን ለማራዘም የቀረበበትን ጥያቄ ለመስማት እንደማይችል ከገለጸ በኋላ ደጋፊዎቻቸው ድምፅ ለመስጠት እንዳይወጡ ተቃዋሚዎች ጥሪ እያስተላለፉ መሆናቸው ተዘገበ።
ሌሎች በርከት ያሉ ዘገባዎችም ይዘናል። ሳምንታዊ ቅንብሮች፣ ዲሞክራሲ በተግባር፣ ኢትዮጵያውያን በአሜሪካና ሴቶችና ቤተሰብ እንዲሁም ሌሎች ዝግጅቶችን ይዘን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ጥቅምት 15 2010 ዓ.ም አስተናጋጆች አሉላ ከበደና
አዳነች ፍስሐዬን ከአቀነባባሪያችን ንጉሱ ታምሬ ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱ ዜና። የአውሮፓ ህብረት 124 ሚሊዮን ዶላር የሚሆን የሰብአዊና የልማት እርዳታ ለሱዳን እንደሚሰጥ አስታውቋል። ገንዘቡ ለአስቸኳይ የምግብ እርዳታ፣ ለውሃ አቅርቦት፣ ለንጽህናና ለጤና ጥበቃ እንዲሁም ለትምህርት እንደሚውል የአውሮፓ ህብረት ባለፈው ሰኞ ገልጿል። ከአካባቢያቸው የተፈናቀሉትንና የሚያስተናግዷቸው ማህበረሰቦችንም ለመርዳት ይውላል ብሏል። የአውሮፓ ህብረት የሰብአዊ እርዳታና የቀውስ አያያዝ ኮሚሽነር ክሪስቶፈር ስላንዲስ ደቡብ ዳርፉርን በጎበኙበት ወቅት ከመኖሪያቸው የተፈናቀሉትንና ከጎረቤት ደቡብ ሱዳን የተሰደዱትን መርዳት እንደሚያስፈልግ አስገንዝበዋል። የተባበሩት መንግስታት ድርጅት እንደሚለው ሱዳን ውስጥ 4.8 ሚሊዮን የሚሆኑ ሰዎች ሰብአዊ ረድኤት ያስፈልጋቸዋል። አብዛኞቹ ያሉትም ዳርፉር መሆኑን ገልጿል።
የኬንያው ፕሬዝዳንታዊ የማጣሪያ ምርጫ በታቀደው መሰረት እንደሚካሄድ ተገለጠ። የአገሪቱ ከፍተኛ ፍርድ ቤት የማጣሪያ ምርጫውን ጊዜ ስለማስተላለፍ ጉዳይ ለመስማት ባለመቻሉ ነው በቀጠሮ መሰረት እንዲጸና የተደረገው ተብሏል። የሚመለከታቸው ባለስልጣናትና የጸጥታ አገልግሎቶች ለዚህ ኮሚሽን በሰጡት ማረጋገጫ መሰረት ምርጫው በታቀደለት የጊዜ ሰሌዳ ነገ ይካሄዳል ሲሉ የነጻው የምርጫና የድንበር ጉዳይ ኮሚሽን ኃላፊ ዋፉላ ቸቡካቲ አስታወቁ። በማጣሪያው ምርጫ አልሳተፍም ያሉት የተቃዋሚው መሪዎች ራይላ ኦዲንጋ ግን በምርጫው ላለመሳተፍ የተቃውሞ ንቅናቄ እንዲደረግ ነው ጥሪ ያቀረቡት። ደጋፊዎቻቸው ወንድሞቻችንና እህቶቻቸውን በጥርጣሬ መንፈስ እንዲመለከቱ አሳስበዋል ይላል። ዋናው ዳኛ ዴቪድ ማራጋ በገለጹ መሰረት ደግሞ የምርጫውን ጊዜ ስለማስተላለፍ ጉዳይ ድምፅ መስጠት ያለባቸው 7 የፍርድ ቤቱ ዳኞች ሆነው ሳለ የተገኙት 2 ብቻ በመሆናቸው ነው ድምፅ ለመስጠት ያልተቻለው ብለዋል።
ዛሬ ማለዳ ከሞቃዲሾ ወጣ ብሎ በሚገኝ ቦታ ላይ በተፈጸመ የደፈጣ ጥቃት 2 ሶማሊ ሲቪሎች፣ የአፍሪካ ህብረት ተልእኮ ወታደርና 4 የአልሸባብ አማጽያን ተገድለዋል። እማኞችና ባለሥልጣኖች እንደገለጹት የአፍሪካ ህብረት ወታደራዊ ተሽከርካሪን ኢላማ በማድረግ ከርቀት የተቀሰቀሰ ፈንጂ በፈነዳበት ወቅት ተኩስ ተከፈተ። ሶማሊያ ያለው የአፍሪካ ህብረት ተልእኮ ቃል አቀባይ ሌተናንት ኮሎኔል ዊልሰን ሮኖ 1 ኡጋንዳዊ ወታደር ሲገደል፣ 1 ወታደር ደግሞ በከባድ እንደቆሰለ ገልጸዋል። የአሚሶም ወታደሮች ከአልሸባብ አማጽያን ጋር ተኩስ ተለዋውጠው 4ቱንም አማጽያን ገድለዋል ሲሉ አክለዋል።
በሌላ የሞቃዲሾ ዜና እዚያው ሞቃዲሾ ውስጥ እንደ አውሮፓውያን የዘመን አቆጣጠር ባለፈው ጥቅምት 4 ቀን በደረሰው የቦምብ ጥቃት 358 ሰዎች ተገድለው በመቶዎች የሚቆጠሩ ደግሞ በቆሰሉበት ወቅት ከዚህ ቀደም ታይቶ በማይታወቅ መልኩ በመቶዎች የሚቆጠሩ ሰዎች ደም ለመለገስ ወደ ሆስፒታሎች እንደጎረፉ ተገልጠዋል። ግጭት በማይለያት ሶማሊያ ባለፈው የመርፌ ፍርሃትና ደም ማነስ ወይም የደም ስርጭት ማነስ ሊከተል ይችላል በሚል መሰረተ ቢስ እምነት ሳቢያ አብዛኞቹ ሰዎች ደም ከመስጠት ይቆጠቡ ነበር። በዚህም ምክንያት በአገሪቱ ከሁለት አስርት ዓመታት በላይ ለዘለቀው ደም ጊዜ የደም ባንክ አልነበረም። ሆስፒታሎችም ደም ለሚያስፈልጋቸው ህሙማን ደም መስጠት ለመስጠት ይቸገሩ ነበር። ይሁንና እንዲህ አይነቱን አመለካከት ለውጥ ወይም ለመለወጥ የወጣት ሐኪሞች ቡድን ያደረገው ከባድ ጥረት ውጤት እንዳስገኘ በቅርቡ በተፈጸመው አስከፊ ጥቃት በተግባር ታየ ተብሏል። በቅርቡ በሕክምና ትምህርት ከተመረቁ ሐኪሞች መካከል አንዱ ዑመር ሀቢብ ጥቃቱ ከተደረሰ በኋላ ቡድኑ ከዚህ ቀደም ደም ለመለገስ የተመዘገቡትን በማፈላለግ ለተቀረው ህዝብም በማህበራዊ መገናኛ ዘዴዎች በማድረጉ ደም ለመለገስ ወደ ስፍራው እንዲመጡ ማስቻሉን ጠቁመዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ኒው ዴልሂ ውስጥ ከህንድ ጠቅላይ ሚኒስትር ናራንዴራ ሞዲና ከሌሎች ባለሥልጣኖች ጋር ተገናኝተው በተነጋገሩበት ወቅት ዩናይትድ ስቴትስ ከህንድ ጋር የሚኖራትን ስትራቴጂያዊ ግንኙነት ለማሰረጽ ያላትን ቁርጠኛነት ገልጻለች። የህንድ የውጭ ጉዳይ ሚኒስትር ሱሽማ ስዋራጅ እና ቴለርሰን የተነጋገሩባቸው አበይት ነጥቦች አሸባሪነትን መታገልና ህንድ የአፍጋኒስታንን እድገት በመርዳት ተግባር ያላትን ሚና የሚመለከቱ ናቸው። ቴለርሰን ህንድ የገቡት ካቡልንና ኢስላማባድን ከጎበኙ በኋላ ነው። ኢስላማባድ አሸባሪዎችን ለማስወገድ በምታደርገው ጥረት በህንድና በፓኪስታን መካከል ስላለው ውጥረትም ተነጋግረዋል።
የፓኪስታን መንግስት መረጋጋትና የጸጥታ ደህንነት ጉዳይ የሚያሳስበናል። እነኚህ አሸባሪ ድርጅቶች ከተጠናከሩና ከተበራከቱ፣ በፓኪስታን ድንበሮች ከተስፋፉ በአገሪቱ መረጋጋት ላይ አደጋ ይጥላሉ። የፓኪስታን መንግስትም መናጋት ለማንም አይጠቅምም።
ቲለርሰን ትላንት ፓኪስታንን በጎበኙበት ወቅት የአገሪቱ መሪዎች በአማጽያንና በአሸባሪዎች ላይ የሚያካሄዱን ትግል እንዲያጠናክሩ ጥሪ አቅርበዋል።
በመጨረሻም የዩናይትድ ስቴትስ ባለስልጣናት ሚያንማር ውስጥ በሮሂንጃ ሙስሊሞች ላይ የሚደርሰውን ጥቃት የሚመለከተው ግምገማችንን ሳናጠናቅቅ የብሔረሰብ ማጽዳት ብለን ልንገልጸው አንችልም አሉ። ዘጋቢያችን ማይክል ብራውን ያጠናቀረውን የዚህን ዘገባ ዝርዝር ቆንጅት ታየ ይዛ ቀርባለች።
ትናንት ማክሰኞ በዩናይትድ ስቴትስ ምክር ቤት በሚያንማሩ ግጭት ላይ በተካሄደ የምስክር ሰሚ ሸንጎ በርካታ ሴኔተሮች የዘር ማጽዳት እያሉ ሲገልጹት ተሰምቷል። የውጭ ጉዳይ ሚኒስቴርና የዩናይትድ ስቴትስ የዓለም አቀፍ የልማት ተራድኦ ተወካዮች ግን መስሪያ ቤቶቻችን አሁን ያን ማድረግ አይችሉም ነው ያሉት። ሴኔተር ቤን ካርድን እንዲህ ሲሉ ተናግረዋል።
We got to be outraged about what's happening. We need to see the international community come together and say no, we will not.
እየሆነ ያለው በእጅጉ ሊያስቆጣን ይገባል። ዓለም አቀፉ ማህበረሰብ አንድ ላይ ሆኖ ይህ ተግባር እንዲቀጥል ፈጽሞ አንፈቅድም። ይህን ተግባር የፈጸሙትንም በተጠያቂነት እንይዛለን። በአስቸኳይም ሰብአዊ እርዳታ እንሰጣለን እንዲል እንፈልጋለን። በሰለጠነ ህብረተሰብ ውስጥ እንዲህ አይነት ባህሪ እንዳይፈጸም እናደርጋለን ማለት አለብን። ደግሞም እየተፈጸመ ያለው የዘር ማጥፋት ነው ባይነኝ።
የትራምፕ አስተዳደር ዩናይትድ ስቴትስ የሚያንማሩን ሁኔታ የዘር ማጽዳት ብላ ልትገልጽ ትችል እንደሆነ ለመወሰን ጥናት ላይ መሆኑን ሴኔተር ካርድንም አምነዋል። አሶሺየትድ ፕሬስ በዘገበው መሰረት አስተዳደሩ በዚህ ሳምንት ውስጥ ይወስን ይሆናል። የመወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር ሴኔተር ባብ ኮርከር የሚያንማሯን መሪ አንግ ሳን ሱቺንና አስተዳደራቸውን ስለ ሮሂንጃዎች አያያዛቸው አጥብቀው ነቅፈዋል።
Her failure to acknowledge the seemingly systematic campaign of brutality by the Burmese military continues to undermine the civilian
የበርማ ጦር ሰራዊት በተቀነባበረ መንገድ የሚያካሂደውን የጭካኔ የተመላበት የጥቃት ዘመቻ ሲቪሉን መንግስትና በአጠቃላይ የሚያገሪቱን የዲሞክራሲ ሽግግር ሂደት መሸርሸሩን መቀጠሉን አምነው አልተቀበሉም። ዩናይትድ ስቴትስ በርማን ፊቷን ልታዞርባት አይገባም። ሆኖም ግን አሁን ፖሊሲያችንን ማስተካከል የሚገባን ወቅት ላይ ሳንደርስ አልቀረንም።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በበኩሉ የሚያንማር መንግስት ለጉዳዩ መፍትሄ እንዲፈልግ አሳስቧል። የሀገሪቱን የዲሞክራሲ ሽግግርም እንደግፋለን ሲል ቃል ገብቷል። ካለፈው ነሐሴ ወር አጋማሽ ወዲህ ቀያቸውን ጥለው ወደ ባንግላዴሽ የተሰደዱት ሮሂንጃዎች 589,000 መሆናቸውን የተባበሩት መንግስታት ድርጅት ገልጿል።
አድማጮች፣ ለዜናው የተመደበው ክፍለ ጊዜም በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
በስርጭታችን የጊዜ ሰሌዳ መሰረት ታዲያ ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን እናሰማለን። በኢትዮጵያ ውስጥ እየተከሰተ ላለው ግጭትም ሆነ ችግር ተጠያቂው ኢህአዴግ ነው ሲሉ የመድረክ ስራ አስፈጻሚ አባላት ገለጡ።
ጊዜ ጀምሮ አብሮ ክፉና ደጉን ማንኛውንም ነገር መከራውንም ደስታውንም አብሮ ተካፍሎ የቆየ ህዝብ ነው። ህዝቡ እርስ በርሱ መናቆር መጣላት፣ አንዱ ሌላውን ማፈናቀል፣ አንዱ በሌላው ላይ መነሳት የለበትም።
የኦፌኮ አቶ ምላቱ ገመቹና የአረና ትግራይ መስራች አቶ ገብሩ አስራት ናቸው። በሁለተኛው አጋማሽ በዲሞክራሲ በተግባር ጠብቋቸው አድማጮች። አሁን ቀዳሚውን የዕለቱን አብይ ርዕስ
በቂሊንጦ ማረሚያ ቤት በቀረበባቸው ክስ ሳቢያ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የወንጀል ችሎት የሚመላለሱ ተከሳሾች ሁለት እስረኞች በድብደባ ሕይወታቸው ማለፉን በዛሬው ዕለት ለችሎቱ አስረዱ። ሟቹ ፊት ለፊቴ ነው ልቡ ተረግጦ የተገደለው ሲል አንድ ተከሳሽ ለፍርድ ቤቱ ማስረዳቱን የችሎቱን ውሎ የተከታተለው ህትመቷ የተቋረጠው የነገረ ኢትዮጵያ ጋዜጣ አዘጋጅ ለአሜሪካ ድምፅ ገልጧል። ጽዮን ግርማ ዝርዝሩን ይዛለች።
በቂሊንጦ ማረሚያ ቤት ቃጠሎ የተከሰሱ ሰዎች ፍርድ ቤት የሚቀርቡት በተለያየ የክስ መዝገብ ሆኗል። የመጀመሪያው መዝገብ 38 እስረኛ ተከሳሾች ያሉበት ሲሆን ሌላኛው ደግሞ 121 ተከሳሾችን የያዘ መዝገብ ነበር። የአንዳንዶቹ ተከሳሽ ጠበቆች ለአሜሪካ ድምፅ እንደተናገሩት የእነዚህ ተከሳሾች መዝገብ ለአምስት ተከፍሏል። በዛሬው ዕለት በሶስት ዳኞች የተሰየመው ሶስተኛ ወንጀል ችሎትም ከእነዚህ መዝገቦች አንዱ የሆነውን በነ ብስራት የሚጠራውን መዝገብ ለማየት ነበር። በቻልኩት ሁሉ በችሎት ላይ እየተገኘ ሁኔታውን እከታተላለሁ የሚለው ህትመቱ የተቋረጠው ነገረ ኢትዮጵያ ጋዜጣ ዋና አዘጋጅ ጌታቸው ሽፈራው በዛሬው ችሎት ተገኝቶ ሁኔታውን እንደተከታተለ ይናገራል። ተከሳሾቹ ዛሬ በችሎት ፊት በቀረቡበት ጊዜ ሁለት ተከሳሾች በድብደባ እስር ቤት ውስጥ ህይወታቸው ማለፉንም ተናግረዋል ብሏል።
በቀጠሮ መሰረት ያልመጡ ልጆች አሉ። አንዱ አሁን ለምሳሌ በዋስትና አቶ በህመም ምክንያት የቀረ ነው። ሌሎቹ ሌላ ችሎት ያላቸው አሉ። አንዱ ግን በዚህኛው ክስ 15ኛ ተከሳሽ ነው። በተሻሻለው አለማየሁ ዋቂ ይባላል። እሱ ባለፈው ቀጠሮ አልመጣም። ምክንያቱ ለምን አልመጣም የሚለው ዛሬ ተገልጿል። እሱ በህይወት የለም፣ እስር ቤት ህይወቱ አልፏል የተባለው የጳውሎስ ሆስፒታልም የህክምና ውጤት ልኳል። እስረኞቹም እንዲሁ ልጁ በህይወቱ ማለፍ ገልጸው ምክንያቱንም ለፍርድ ቤቱ አስረድተዋል።
ማን ነው ይሄን ምክንያት ያስረዳው?
አንደኛ ተከሳሽ ብስራት አበራ ነው ምክንያቱን ያስረዳው። እሱ እንደሚለው 15ኛ ተከሳሽ እሱ ጋር ነው አብሮ የተደበደበው። እኔ እያየው ፊቴ ላይ ነው የደበደቡት ነው የሚለው። በድብደባው ምክንያት ነው ህይወቱ ያለፈ ነው የሚለው።
ጌታቸው አያይዞ ብስራት መዝገቡ ቀድሞውኑ የተቀጠረው ተከሳሾች በእስር ቤት ውስጥ ከፍተኛ ድብደባ ይፈጸምብናል የሚል አቤቱታ በማቅረባቸው የሰብአዊ መብት ኮሚሽን ሁኔታውን አጣርቶ ሪፖርት እንዲያቀርብ ተቀጥሮ መሆኑን ጠቁሟል። በቀደሙት ችሎቶችም ሟች አለማየሁ ዋቄ ከማረሚያ ቤት አስወጡኝ፣ ይገድሉኛል ብሎ ለችሎት ተናግሮ እንደነበር ተከሳሾቹ ለፍርድ ቤቱ ባቀረቡት አቤቱታ አስታውሰዋል ብሏል። በዛሬው ችሎት ስሜታዊ ሆኖ ለፍርድ ቤቱ ሁኔታውን ሲያስረዳ የነበረው ብስራት ሁላችንም አደጋ ላይ ነን በማለት ለፍርድ ቤቱ አስረድተዋል ብሏል።
በነገራችን ላይ የችሎት ረዘም ላለ ጊዜ የቆየው ብስራት ከመጀመሪያው ከችሎቱ ከጀመረበት ጊዜ ጀምሮ አልተቀመጠም። እሱም ለሚለው ፊቱ ላይ እንደተደበደበ ፊቱ ላይ ልቡን ረግጠው እንደገደሉት ነው የሚናገረው። ከዚህ ባሻገር ግን ብስራት ምንድን ነው ያለው? እዚሁ በጥይት ይገልኛል እንጂ ወደዛ እስር ቤት አልሄድም፣ በገዳዮች እጅ ነው ያለው። ስለዚህ ወደዛ እስር ቤት አልሄድም፣ ፍርድ ቤቱ እዚሁ ላይ መስኪን እንዲያስተላልግልኝ ይፈልጋለሁ። እስር ቤቶቹ አብዛኞቹ እስር ቤቶች የስቃይ እስር ቤቶች ናቸው። ነገር ግን ከቂሊንጦ የማይሻል እስር ቤት አለ ብያለሁ። ማዕከላዊ ይሁን ቃሊቲ ይሁን እንድትቀይሩኝ ይፈልጋለሁ። እንደዛ ካልሆነ ግን አልሄድም ብሎ እስረኞቹም ችሎት ጨርሰው ሌሎቹ ጓደኞች ከወጡ በኋላ እሱ አልወጣም ብሎ ፍርድ ቤቱ ችሎቱ ሁለት ሶስት መዝገቦችን ካየ በኋላ ነው ፍርድ ቤቱ ምንም እንደማድረግ እንደታወቀ በኋላ የወጣው። ነገር ግን አሁንም ተመልሶ ገብቷል። ችሎቱ በር ላይ እንዳለ አንድ እስረኛ ከችሎቱ ሲወጣ ይታሰራል በካቴና። ካቴናዬን አጥብቀውብኛል፣ ተውብኛል ብሎ እንደገና ለፍርድ ቤቱ ሊያስረዳ ገብቷል። ፍርድ ቤቱ ግን የተለየም ትዕዛዝ አልሰጠውም።
ጌታቸው እንደሚለው ዛሬ ለችሎት ህይወቱ ማለፉ የተነገረው አለማየሁ ዋቄን ጨምሮ አየለ በየነና መሐመድ ጫኔ የተባሉ እስረኞች ባለፈው አራት ወር እስር ቤት ውስጥ በደረሰባቸው ድብደባ ህይወታቸው ማለፉን ተከሳሾቹ ለችሎት ማስረዳታቸውን ነው። በተጨማሪም የፖለቲካ እስረኞችም ድብደባ እንደሚፈጸምባቸው፣ ለህይወታቸው እንደሚሰጉ እየገለጹ ነው ብሏል። በዛሬው ዕለት ጉዳዩን የተመለከተው ፍርድ ቤት ሟች አለማየሁ ዋቄን በተመለከተ ከጳውሎስ ሚሊኒየም ሆስፒታል የመጣ የምርመራ ውጤት ሟች እንደ ማንኛውም ሰው ኢንፌክሽን ነበረበት የሚል እንደሆነ ፍርድ ቤቱ ጠቅሶ በአጠቃላይ ሪፖርቱንም ተመልክቶ ዛሬ ያልቀረበውን የሰብአዊ መብት ኮሚሽን ሪፖርትም ለመስማት ተለዋጭ ቀጠሮ ሰጥቷል ብሏል። በሌላ በኩል የተለያዩ ችሎቶች በመገኘት የእስረኛ ጉዳዮችን በግሏ የምትከታተለው የዞን 9 አምድ ጸሐፊ ማህሌት ፋንታሁን አራተኛና 19ኛ ወንጀል ችሎቶች በርካታ እስረኞችን እያስተናገዱ ነው ትለናለች።
የሚያዩ ችሎቶች ሁለት ናቸው። በነዛ ሁለቱ ችሎቶች ውስጥ እኔ እንኳን በማየው ከአንድ ሺህ በላይ የሆኑ ተከሳሾች እስር ቤት ሆኖ የሚከታተለዋሉ። መዝገባቸው በመቶ ምናምን ይሆናል ማለት ነው። ስለዚህ ግማሹ አንደኛው ችሎት፣ ግማሹ አንደኛ ችሎት ነው። በየቀኑ ቢያንስ 10 ወይ ከዛ በላይ አይነት መዝገቦች ይስተናገዳሉ ማለት ነው። እና አሁን በቅርብ ጊዜ ውስጥ በጣም እየታየ ያለው ምንድን ነው? በጣም እዛ ማረሚያ ቤት የሚደርስባቸውን የሰብአዊ አይነት ጥሰቶች ያቀርባሉ። እንደገና ደግሞ የሚመጡት በአብዛኛው ከተለያዩ የሀገሪቷ ክፍሎች በተለይም ከኦሮሚያና ከአማራ ክልል ስለሆነ በክልላችን ምዳኛ እንዲል ጥያቄ ያላቸው ቤተሰቦቻቸው ሲመጡ በጣም ብዙዎች እንደሚያወጡ እንደሚጉላሉ ይናገራሉ። ሌላ ደግሞ በማረሚያ ቤት ውስጥ ለብቻቸው እንደሚታሰሩ ምክንያቱም ባላወቁት ምክንያት ቤተሰብም እንደሚከለከሉ ይናገራሉ። እንደገና ደግሞ እንደ ይሄ የፍርድ ሂደቱ ራሱ እንደሚቆይባቸው በሆነ ባልሆነ ምክንያት እንደሚቆይባቸው ይናገራሉ። በብዛት በቃ በቤቷ ነው እነዚህ ቤቶች ጊዜውን የሚያጠፉት።
አያይዛም ከኦሮሚያ፣ ከጋምቤላ፣ ከቤንሻንጉል እና ከተለያዩ አካባቢ የሚመጡ እስረኞች ከፍተኛ የአስተርጓሚ ችግር እንዳለባቸውና በዚህም ምክንያት መጉላላት እንደሚደርስባቸው ለፍርድ ቤቱ በተደጋጋሚ ያቀርባሉ ብላናለች።
አሁን ደግሞ ወደ ኬንያ ምርጫ እናመራለን። በኬንያ በነገው ዕለት የማጣሪያ ፕሬዝዳንታዊ ምርጫው በታቀደው መሰረት ይካሄዳል ሲል የምርጫ ኮሚሽኑ ካስታወቀና የጠቅላይ ፍርድ ቤቱም ምርጫውን ለማራዘም የቀረበበትን ጥያቄ ለመስማት እንደማይችል ከገለጸ በኋላ ደጋፊዎቻቸው ድምፅ ለመስጠት እንዳይወጡ ተቃዋሚዎች ጥሪ እያስተላለፉ ናቸው። ዘጋቢያችን ጂል ክሬግ ያጠናቀረችው ዘገባ ዝርዝር ሰለሞን ክፍሌ ያቀርበዋል።
የኬንያው ተቃዋሚ ፓርቲ መሪ ራይላ ኦዲንጋ የናሳ ጥምረት ፓርቲያቸው ከእንግዲህ በኋላ ወደ ተከላካይ እንቅስቃሴነት መሸጋገሩን ይፋ አድርገው በነገው ዕለት ይካሄዳል ስለተባለው ዳግም ፕሬዝደንታዊ ምርጫ ለደጋፊዎቻቸው የመጨረሻ መመሪያ አስተላልፈዋል።
ለዲሞክራሲና ፍትሕ ተቆርቋሪ የሆኑ ኬንያውያን ከድምፅ መስጫ ጣቢያዎች ርቀው በጸሎት እንዲሳተፉ ወይም አርፈው በየቤታቸው እንዲቆዩ እንመክራለን።
ራይላ ኦዲንጋ አይኢቢሲ ወይም የምርጫ ኮሚሽኑ ለአንድ ወገን ያደላል ሲሉ መክሰስ የጀመሩት አሁን ሳይሆን የምርጫው ሂደት ከተጀመረ አንስቶ ነው። በነሐሴ መጨረሻ ላይ ጠቅላይ ፍርድ ቤቱ የመጀመሪያውን ፕሬዝደንታዊ ምርጫ ውጤት ሲሰርዝ የሰጠው ምክንያትም አይኢቢሲ ውጤቶቹን ሲያስተላልፍ ለተፈጠሩ ስህተቶች ኃላፊነት አለበት የሚል ነው። ኦዲንጋ ምንም እንኳ አሁን በቅርቡ በኮሚሽኑ ውስጥ የታየ መሻሻል የለም ሲሉ እጩነታቸውን ማንሳታቸውን ቢያስታውቁም መላ ሀገሪቱ የመጨረሻ አቋማቸውን ለማወቅ በጉጉት ሲጠባበቅ ቆይቷል። ሦስት በሕግ የተመዘገቡ መራጮችም የነገውን ምርጫ እንዲያራዝም ለጠቅላይ ፍርድ ቤቱ ያስገቡት ማመልከቻ ዛሬ ተቀባይነት ሳያገኝ ቀርቷል። ዋናው ዳኛ ዴቪድ ማራጋ ጉዳዩ ለምን ዛሬ ጠዋት እንዳልታየ ሲናገሩም የፍርድ ቤቱ ዳኞች ኮረም ተማልቶ አልተገኘም የሚል ነበር።
As the two of us cannot form a quorum under Article 163(2) of the Constitution.
በሕገ መንግሥቱ አንቀጽ ቁጥር 163.2 መሰረት የቀረነው ሁለት ዳኞች ኮረሙን ስለማናሟላ ጉዳዩ ዛሬ ጠዋት ሊታይ አልቻለም። በመሆኑም ጉዳዩ መቅረቡ ተመዝግቦ ለሌላ ጊዜ ተላልፏል። ደግሜ ሁላችሁንም ይቅርታ ጠይቃለሁ።
ማራጋ አክለው ሲያስረዱ ከጠቅላይ ፍርድ ቤቱ 7 ዳኞች 5ቱ የተለያዩ ምክንያቶችን አቅርበው ሊገኙ አልቻሉም ብለዋል። መታመማቸውን ከናይሮቢ ውጭ መሆናቸውንና ሌሎች በግልጽ ያልተቀመጡ ምክንያቶችን ማቅረባቸውንም ዋናው ዳኛ ዴቪድ ማራጋ አብራርተዋል። አንደኛው ምክትሉ የጠቅላይ ፍርድ ቤቱ ዳኛም ትላንት ማታ በመኪናቸውና ሾፌራቸው ላይ ታጣቂዎች ያደረሱትን ጥቃት በተመለከተ ጉዳዩን ለመከታተል ሲሉ በዛሬው ችሎት ላይ መገኘት እንዳልቻሉ ዘርዝረዋል። የአይኢቢሲው ሊቀመንበር ዋፉላ ቼቡካቲ በዛሬው መግለጫቸው ምርጫዎቹ በታቀደው መሠረት ነገ ሐሙስ እንደሚካሄዱ አስታውቀዋል። የምርጫ ኮሚሽኑ ሰብሳቢ ቼቡካቲ ባለፈው ሳምንት ፖለቲከኞቹ በአንድነት ተባብረው መሥራት ካልጀመሩ ስልጣን እለቃለሁ ሲሉ አስፈራርተው እንደነበር ይታወሳል።
Fellow Kenyans, I wish to announce to you today on behalf of the IBC that based on assurances given to this commission by
ኬንያውያን ወገኖቼ ሆይ በሀገሪቱ የምርጫ ቦርድ IEBC ስም ዛሬ ለእናንተ መግለጽ የምፈልገው አግባብ ያላቸው ባለስልጣናትና የጸጥታ ኃላፊዎች ለዚህ ኮሚሽን በሰጡት ዋስትና መሰረት እንዲሁም ኮሚሽኑ ውስጥ የተካሄዱ እድገቶችን በማየት ምርጫው ነገ ሐሙስ ጥቅምት 16 ቀን 2010 ዓመተ ምህረት በታቀደው መሰረት ይካሄዳል።
በዛሬው ሰልፍ የተሳተፉ አንድ ሻድራክ ኬንያ የተባሉ የተቃዋሚው ፓርቲ ደጋፊ ሲናገሩ ድምጽ መስጠት የፈለጉ ሰዎችን አታጥቁ ሲሉ ራይላ ኦዲንጋ በሰጡት መመሪያ እስማማለሁ ብለዋል።
ድምጽ ለመስጠት የወጡትን አናስቸግርም፣ አንረብሻቸውም። ኦዲንጋ እንዳናስቸግራቸው ነግረውናል። መመሪያውን እንቀበላለን። ከፈለጉ ይምረጡ፣ ግን መደባደብ የለም።
ነገ ድምጽ ከተሰጠ በኋላ ግን ምርጫው ተጠናቋል ማለት እንዳልሆነ ራይላ ኦዲንጋ አስገንዝበዋል።
በሚቀጥሉት 90 ቀናት ውስጥ አዲስ ነጻና ትክክለኛ ፕሬዝዳንታዊ ምርጫ መካሄዱን ለማረጋገጥ አገሪቱ ውስጥ ያሉ ተራማጅ ኃይሎችን በሙሉ እናሰባስባለን።
የናሳው የተቃዋሚዎች ጥምረት የማይሳተፍበት የነገው ዳግም ፕሬዝዳንታዊ ምርጫና ውጤቱን ተከትሎ የሚፈጠረውን ሁኔታ እየተከታተልን እንዘግባለን።
ወደ ተከታዩ የመጽሔት ርዕስ እንውሰዳቸው አድማጮች። ዓላማን በኃይል ለማስፈጸም የሚንቀሳቀሰውን ጽንፈኝነትን በመዋጋቱ ረገድ አገራቸው ከአፍሪካ ጋር በአጋርነት እንደምትሰራ በአፍሪካ ሕብረት የዩናይት ስቴትስ ተልእኮ ጉዳይ ፈጻሚ ጄሲካ ዴቪስ ይባ ተናገሩ። ጉዳይ ፈጻሚዋ ይህን የገለጹት በዚህ ርዕስ ላይ ያተኮረ የምክክር ሳምንት ዛሬ አዲስ አበባ ላይ ሲከፈት ነው። እስክንድር ፍሬው ተከታዩን አድርሶናል።
የፕሬዝዳንት ዶናልድ ትራምፕ አስተዳደር ከፍተኛ ባለስልጣን አምባሳደር ኒኪ ሄሊ ከዚሁ ከጸጥታ ጉዳይ ጋር ለተያያዘ ተልእኮ የአፍሪካ ቀንድን እየጎበኙ ባሉበት ሰዓት ነው የህብረቱና የዩናይትድ ስቴትስ የምክክር መድረክ የተከፈተው። በዚህ መድረክ መክፈቻ ላይ የተንጸባረቀውም በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ እየገለጹ ያሉት አቋም ነው። ዓላማን በኃይል ጭምር ለማሳካት የሚሞክረው ጽንፈኝነት ቫዮለንት ኤክስትሪሚዝም የሀገሪቱ ስጋት መሆኑ በዩናይትድ ስቴትስ የአፍሪካ ተልእኮ ጉዳይ ፈጻሚ ጄሲካ ዴቪስ ባ ይህንኑ ነው ያስረዱት።
As we are all aware, the spread of violent extremism and terrorism pose significant challenges to Africa's security, long-term development goals, and democratic gains. Violent extremism is a threat to us all.
ሁላችንም እንደምንገነዘበው ዓላማን በኃይል ጭምር ለማሳካት የሚሞክረው ጽንፈኝነትና የሽብርተኝነት መስፋፋት በአፍሪካ ጸጥታ የረጅም ጊዜ የልማት ግቦችና ከዲሞክራሲ አንጻር በተገኙ ውጤቶች ላይ ከፍተኛ ፈተና ይጋርጣሉ። ዓላማን በኃይል ለማሳካት የሚሞክረው ጽንፈኝነት ለሁላችንም ስጋት ነው። በቅርቡም አስደንጋጭ ጥቃቶችን በዓለምና በአፍሪካ አህጉር ተመልክተናል። በቅርቡ ደግሞ በሶማሊያ ማንኛችንም ከነዚህ ጥቃቶች ተጽኖና ከሽብርተኝነት ጉዳት ነጻ አይደለንም። በሶማሊያ የተከሰተው የአስደንጋጭ ሁኔታ በሁላችን ላይ ተጽኖ ያሳድራል። ዩናይትድ ስቴትስ እንደ አውሮፓ አቆጣጠር በጥቅምት 14 በመቶዎች የሚቆጠሩ ሰዎችን ሕይወት ያጠፋውን የሽብር ጥቃት አጥብቃ ታወግዛለች። ዛሬ እዚህ የተገኘነው በሞቃዲሾ ለተከሰተውና ባለፈው ሳምንት መጨረሻ በግብጽ ለተፈጸመው አይነት አስደንጋጭ ጥቃቶች እልባት እናበጅበት የወደፊት ጊዜ ለመፍጠር ከእናንተ ጋር በአጋርነት ለመስራት ነው።
የፕሬዝዳንት ዶናልድ ትራምፕ አስተዳደር ከአፍሪካ ህብረትና ከአባል አገራቱ ጋር የሚኖረውን የጸጥታ ግንኙነት በምን ሁኔታ እንደሚያስኬድ ፍንጭ መስጠት ጀምሯል። ፕሬዝዳንቱ ለይፋ ጉብኝት ወደ አፍሪካ የላኳቸው የመጀመሪያ ከፍተኛ ባለስልጣን አምባሳደር ኒኪ ሄሊ በጸጥታ ጉዳዮች ላይ ማተኮራቸውም ያስተዳደሩ ቀዳሚ የትብብር መስክ ምን እንደሆነ አመላክቷል። አምባሳደር ሄሊ ሰሞኑን ለጋዜጠኞች ሲናገሩ እንዳሉትም ዩናይትድ ስቴትስ በዚህ ጉዳይ ላይ የምታተኩረው ለሽብርተኞች መፈጠር መንገድ የሚከፍቱ ሁኔታዎችን ለማስወገድ ነው። በአህጉሪቱ ያሉ ግጭቶች ለሽብርተኞች መፈልፈል መንገድ ከሚከፍቱት ከነዚህ ሁኔታዎች መካከል መሆናቸውንም ነበር የጠቆሙት። ከአፍሪካ ህብረት ጋር በተጀመረው የመከክር ሳምንት መክፈቻ ላይ የተናገሩት ጉዳይ ፈጻሚዋ ጄሲካ ዴቪስ ባ ይህንኑ የአገራቸውን አቋም አንጸባርቀዋል።
Terrorists seek to expand their reach and resonance by exploiting ongoing conflicts. They take advantage of insurgencies. Join forces with
አሸባሪዎች የቀጠሉ ግጭቶችን በመጠቀም ተግባራቸውንና ተሰሚነታቸውንም ማስፋፋት ይፈልጋሉ። የአመጽ ቡድኖችን ይጠቀማሉ። ከወንጀለኛ መረቦች ጋር ህብረት ይፈጥራሉ። ደካማና ጨቋኝ መንግስታት ባሉባቸው አገሮችም መደበቂያ በጃሉ። በማህበራዊ ድረገጾችም ጥላቻን ያስፋፋሉ። አላማን በኃይል ለሚያስፈጽሙ ጽንፈኝነት ምንጭ ለሆኑ ሁኔታዎች መፍትሄ መፈለጉን ጉዳይ ለመምራትና ለመቅረጽ የአፍሪካውያን አቅም የሚገነባበት ሁሉን አቀፍ አካሄድ የዩናይትድ ስቴትስን የውጭ ግቦች ለማሳካት ወሳኝ ነው። ሰላማዊና የበለጸገች አፍሪካን የመፍጠሩን አጀንዳ 2063ን ለማሳካት እንደዚሁ።
በብሔራዊ ደህንነትና በኢኮኖሚ እድገት ላይ የሚሰራው የዩናይትድ ስቴትስ የውጭ ጉዳይ ፖሊሲ አጋሮች ያስፈልጉታል ሲሉም ጉዳይ ፈጻሚዋ ተናግረዋል። ዛሬ የተከፈተው መድረክም ለዚህ አንዱ ማሳያ መሆኑን ገልጸዋል። ይህ የዩናይትድ ስቴትስና የአፍሪካ ህብረት የጋራ መድረክ እስከፊታችን አርብ የሚቆይ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ28 መሆኑን ያመለክታል። ርዕሰ ወሬዎቹን ባጫጭሩ ካዳነች ፍሳዬ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እሳቸውን አጥብቀው በመንቀፍ በእሳቸው አመራር ስር ከምንሰራ በጡረታ መገለሉን እንመርጣለን ያሉትን ሁለት ሪፑብሊካውያን የሕግ መወሰኛ ምክር ቤት አባላትን ዛሬ በትዊተር ዘልፈዋል። ጡረታ ለመግባት የወሰኑት እንደገና የመመረጥ እድል ስለሌላቸው ነው ብለዋል። የአሪዞናው ሴኔተር ጄፍ ፍሌክ እና የቴኔሲ ሴኔተር ባብ ኮርከር አንጀታቸው የማረርና የመቁሰል ስሜት እያሳዩ ናቸው ብለዋቸዋል። ፍሌክ እና ኮርከር የዘጠኝ ወራቱን የትራምፕ አስተዳደርን ትላንት ክፉኛ ነቅፈዋል። ፍሌክ በሕግ መወሰኛው ምክር ቤት ባደረጉት ንግግር ለሌላ 6 ዓመታት የማገልገል ፍላጎት እንደሌላቸው ሲገልጹ የትራምፕ ባህሪ ለዲሞክራሲያችን አደገኛ ነው ብለዋል። ሌሎች ሪፑብሊካውያንም የፕሬዝዳንቱን ተግባር እንዲያወግዙ ጥሪ አቅርበዋል። ዲሞክራሲያዊ ዘያችንንና እምነታችንን በየጊዜው ሲሸረሸር እያየን ዝም ብለን መቀበል የለብንም። ሀገራችን በየዕለቱ ስትሰነጠቅ፣ ግለሰቦች ሲሰደቡና ሲዘለፉ፣ መርሃችን ነጻነታችንና ተቋማችን አደጋ ላይ ሲወድቁ፣ ሀቅና ግብረገብነት ሲሽቀነጠሩ እያየን በዝምታ መቀበል አይኖርብንም በማለት ፕሬዚዳንት ትራምፕ አሰራር ላይ ያላቸውን አቋም ግልጽ አድርገዋል።
ቪኦኤ አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን።
ሁለተኛውን አጋማሽ ስርጭታችንን ቀደም ባሉት ርዕሰ ዜናዎች ጀምረናል። አሁን ወደ ቀዳሚው ቅንብር ዲሞክራሲ በተግባር በኢትዮጵያ ውስጥ እየተከሰተ ላለው ግጭትም ሆነ ችግር ተጠያቂው ኢህአዴግ ነው ሲሉ የመድረክ ሥራ አስፈጻሚ አባላት ተናገሩ። የኢትዮጵያ ሕዝብ ከኢህአዴግ በፊትም በጋራ ይኖር ነበር፣ በኢህአዴግ ጊዜም በጋራ እየኖረ ነውና ይህ የአብሮነት ግንኙነት እንዳይጎዳ ከፍተኛ ጥንቃቄ ማድረግ አለበትም ብለዋል። የኦፌኮውን አቶ ሙላቱ ገመቹንና የአረናውን አቶ ገብሩ አስራትን ያነጋገረችው ጽዮን ግርማ ተከታዩን ለዲሞክራሲ በተግባር አጠናቅራለች።
በኢትዮጵያ የተጠናከረ የተቃውሞ እንቅስቃሴ መካሄድ ከጀመረ 2 ዓመት ሊሞላው ነው። በእነዚህ ጊዜያት ውስጥ እጅግ በርካታ ሁኔታዎች ተከስተዋል። ከነዚህ መካከል የእርስ በርስ ግጭትና በድንበር አካባቢ የሚደረጉ ግጭቶች እዚህም እዚያም መሰማት ጀምረዋል። የቡኖ በደሌ ግጭትም የነዚህ አካል ነው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የተቃውሞ እንቅስቃሴውን አቅጣጫ ለማዞር እንዲህ አይነት ሁኔታ ሊፈጠር እንደሚችል አስቀድመን ስንጠቁም ነበር ይላሉ። አቶ ሙላቱ አያይዘው ገዢው ፓርቲ አሁንም ኳሷ በእጁ ላይ ነች፣ በአስቸኳይ የህዝብን ጥያቄ በመመለስ ሁኔታውን ማቆም አለበት፣ የዚህ ሁሉ ቀውስ ተጠያቂው እርሱ ነው ይላሉ።
ህዝብና ህዝብን ለማጋጨትና ስልቱ ጊዜ ለመውሰድ የተደረገ ነገር ነው። ህዝብ የሚጠይቀውን እርስ በርሱ እዛው አካባቢ በአስታራቂነት ገብተሽ ወደ አንቺ የመጣውን ጥያቄ ጊዜ ትወስጃለሽ ማለት ነው። ይሄ ስልት ነው። ይሄ ነገር መሆኑን ህዝብ ገብቶት እርስ በርሱ የሚያደርገውን ነገር ቢያቆም እንደነበረ ከዚህ በፊት አሁን ለምሳሌ የሶማሌና የኦሮሞ ከስንት ጊዜ ጀምሮ አብሮ ክፉና ደጉን ማንኛውንም ነገር መከራውንም ደስታውንም አብሮ ተካፍሎ የቆየ ህዝብ ነው። አብሮ የሚኖር ህዝብ ነው። የትኛው ጎሳ በየትኛው ላይ ተነስቶ ነው? ትንኮሳው እኮ በዚህ ብቻ አይደለም። አማራና ትግሬ፣ ትግሬና አፋር፣ አፋርና አማራ፣ ኦሮሞና ደቡብ ከቤኒሻንጉል ጋር፣ ጋምቤላ ጋር በየቦታ እኮ ትንኮሳው እየተካሄደ ነው። ስለዚህ የትንኮሳ ነገሩ ሲጠየቅ በድንበር ምክንያት ነው። ስንት ዓመት አብሮ የቆየ ህዝብ ድንበር ዛሬ አንስቶ ለጦርነት የሚጋበዝበት ነገር የለም። እዚህ ሰሜን ሸዋ የተደረገው የድንበር አይደለም። ሰላማዊ ሰልፍ ሲደረግ የሆኑ ሰዎች ፍላጎት ያላቸው መኪና አሁን 16 መኪና ያቃጠሉት እዚህ ሰሜን ሸዋ ይዘናል። የእኛ ሰዎች ተባብሮ ይዞ ፖሊስ እጅ ብንበራ ላይ ናለ እና እነዚህን ሁሉ በየቦታው ሄዶ ትንኮሳ የሚያካሂዱት የታጠቁ ኃይሎች ናቸው። ህዝብን የሚገሉት እንደዚህ አይነት ነገሮች ናቸው።
የቀድሞ የአረና ትግራይ ፓርቲ ሊቀመንበርና የመድረክ ስራ አስፈጻሚ አቶ ገብሩ አስራት ይህ ቀውስ የኢህአዴግ ውጤት ነው ይላሉ።
ኢትዮጵያ አሁን ያለበት ሁኔታ የደረሰ ከረጅም ሂደት በኋላ ነው። ፖለቲካው የተበላሸ መጨረሻ አሁን ያለንበት ሁኔታ ላይ ደርሰናል። ስለዚህ የኢትዮጵያ ሁኔታ መፍትሄ ያገኝ ዘንድ በእርግጥ አሁንም ከአንድ ወገን በሚሰጥ መፍትሄ መልስ ሊሆነው አይችልም። በእኔ እይታ የሀገሪቱ ዜጎች፣ የሀገሪቱ ህዝብ ተወያይቶ ተነጋግሮ ነው መፍትሄ ማምጣት ያለበት እንጂ የአንድ ወገን በተቃዋሚዎችም ቢሆን በአንድ ወገን ብቻ መፍትሄ የሚገኝ አይመስለኝም። ችግሩ ሁሉንም የዳሰሰ ስለሆነ ዘርፈ ብዙም መፍትሄ የሚሻለው ሁሉም አንድ በአንድ እየተመቱ እየታፈኑ አሁን ኢትዮጵያ ውስጥ ነጻ ሀሳብ ያለው ዜጋ በነጻነት የሚያስብ ተቋም ሲቪል ተቋም ይሆን ሚዲያ እንዲሁም ፓርቲዎች የሌሉበት ሁኔታ ተፈጥሯል። እንግዲህ ኢህአዴግ ያፈራው በሀገራችን ውስጥ ይሄን ነው። አሁን እጅግ የሚያሳስበኝ ይሄ ዜጎች ተነጋግረው ተመካክረው በነጻነት በዚች ሀገር የሚበጃት ይሄ ነው ብለው መፍትሄ እንዳያጡ ለይሄ ነገር እንዳይፈጠር ረጅም ተጽዕኖ፣ ረጅም ማሳደድ፣ ረጅም መከፋፈል ተሰርቶ ቆይቷል። አሁን እንግዲህ ይሄ በሆነበት ሁኔታ በተለይ አንተን እጅግ በበረታበት ሁኔታ የተፈጠረው ነገር ቢኖር የጽንፍ ፖለቲካ ነው የማየው። በለው አንድ ግደለው የሚያስፈራው ነገር ይሄ ነው። ፓርቲንና ህዝብን የማይለይ መንግስትንና ህዝብን ሳይለዩ የሀገሩሱ ድብልቅ ብቅላ እርስ በርሶ በጦርነት ይገባ የሚያሳስብ ፖለቲካ ነው እኔ እየሰማሁት ያለ። የሚያስፈራኝም ይሄ ነው።
ሁለቱም የፖለቲካ ሰዎች የህዝብ ጥያቄዎች በርካታ ናቸው፣ ችግሮችም እንዲሁ ሰፊ ናቸው። በችግር ያልተጠቃ የህብረተሰብ ክፍል የለም ይላሉ። አቶ ሙላቱ ገመቹም ይህንን ሀሳብ ያጠናክራሉ።
የትግራይ ህዝብም እንደማንኛውም ኢትዮጵያ ክፍል ችግር የደረሰበት እየደረሰበት ያለው ህዝብ ከያ ሌላው ህዝብ የተለየ ህዝብ የሆነበት ምንም ምክንያት የለም። የትግራይ ህዝብ ችግር ያለበት ከዛ ከችግር ያልተላቀቀ አገርም የሚደርስበት ችግር እሱ ላይም እንደዚህ እየደረሰ ነው። ምክንያቱም ከኛ ጋር አብሮ ያሉት አረና ትግራይ የነሱ አባላት ይመታሉ፣ ይደበደባሉ፣ በየጊዜውም ይታሰራሉ፣ ጭቆና ይደርስባቸዋል እና ያለው መንግስት ለነሱ ከለላ የሚሰጥ አይነትም ሳይሆን ሁሉም ቦታ ችግሩ ተመሳሳይ ነው ለማለት ነው።
አቶ ገብሩ አስራት በበኩላቸው ይህ ሁሉ የኢህአዴግ ውጤት ነው፣ ከዚያ ደግሞ ጽንፍ ላይ ተቀምጠው ፖለቲካውን የሚያራምዱ ሰዎችም ተጨማሪ ምክንያት ናቸው ይላሉ።
ህዝብ ለህዝብ ችግር ያለው አይመስለኝም። ሁሉም የኢትዮጵያ ህዝብ በአንድ የጭቆና ቀንበር ውስጥ ያለ ህዝብ ነው። የደላው የተመቸው ህዝብ የለም። ከሰሜን ከትግራይ ጀምረ እስከ ደቡብ፣ ከምዕራብ ጀምረ እስከ ምስራቅ አንድ ስርዓት በአንዱ ላይ መልአክ በሌላው ላይ ሰይጣን ሊሆን አይችልም። ያ የስርዓቱ ውጤት ሁሉም ዘንድ የሚደርስ የአፈና ስርዓት ነው። ስለዚህ የጋራ አፈና ስላለው መታገል አለበት። በጋራ ነው፣ ለየብቻውም ዳገት መውጣት አይቻልም። ለየብቻው ታግሎ፣ ለየብቻው አስቦ፣ ለየብቻው ሮጦ ዳገት መውጣት አይቻልም በሀገራችን ሁኔታ። ስለዚህ ህዝቡ አንዳንድ ጽንፈኛ ፖለቲካዎች የሚሉትን መንግስት የሚለውን አቅጣጫ አስቶ እርስ በርሱ መተሳሰብ፣ እርስ በርሱ መፋቀር፣ ዞረን ዞረን እዚህ ሀገር እዚህ አካባቢ አብረን የምንኖር ነው ብሎ ማየት ያለበት ይመስለኛል። በጥላቻ መቀስቀስ፣ በጥላቻ እርስ በርስ ማፈናቀል መቆም አለበት። ምክንያቱም ይሄ ማቆሚያ የለውም። ይሄ እንደዚህ ከቀጠለ ችግሩ ከባድ ይሆናልና ህዝቡ የነበረውን ትዕግስት የነበረውን አርቆ አሳቢነት ይኸው ተቀብሎ እሱ በእርሱ አይደለም መጋጨት የለበት በጭራሽ። በህዝብ ላይ መነሳት የለበትም። በህዝብ ላይ የተነሳ ሌላ ህዝብ ድልም አያገኝም፣ አያቸንፍም። ስለዚህ ለውጥም የተሻለ ለውጥም ሊያገኝ አይችልም። ስለዚህ ህዝቡ እርስ በርሱ መናቆር፣ መጣላት፣ አንዱ ሌላውን ማፈናቀል፣ አንዱ በሌላው ላይ መነሳት የለበትም። ፖለቲከኞች ይህን ቢሹም መቀበል የለበትም የሚል ህዝቡ ይህን መቀበል የለበትም።
ፖለቲከኞቹ በአንድ ሀሳብ ይስማማሉ። ህዝቡ ቅሬታውን ማሰማትና እርስ በርስ መጣላት ያላቸውን ልዩነት በከፍተኛ ሁኔታ መለየት አለበት በሚለው የኢትዮጵያ ህዝብ ከኢህአዴግ በፊትም አብሮ ነበር፣ በኢህአዴግ ጊዜም አብሮ አለ፣ ዛሬና ነገም አብሮ መኖሩን ሊጎዳበት ከሚችል ነገር ሊጠነቀቅ ይገባል ብለዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አሁን ደግሞ ኢትዮጵያውያን በአሜሪካ
ዘመናዊ ትምህርት በኢትዮጵያ የቀድሞ ኃይለሥላሴ ዩኒቨርሲቲ ታሪክ የከፍተኛ ትምህርት መቋቋምና መስፋፋት ጉዞ በኢትዮጵያ በሚለው መጽሐፋቸው ዙሪያ ከደራሲው ከዶክተር አክሊሉ ሀብቴ ጋር በእሁዱ የራዲዮ መጽሔት የጀመርነው ውይይት ዛሬ ይጠናቀቃል። የትናንቱን ሁለተኛ ክፍል ውይይት ዶክተር አክሊሉ ፖለቲካው በትምህርቱ ሂደት ላይ የነበረውን ተጽዕኖ እያስረዱ ነበር ያቋረጥ ነው። ምንም እንኳ ዩኒቨርሲቲው የፖለቲካ ሳይንስ እያስተማረ ቢሆንም በታሪክ ወይም በጊዜ ሂደት በመምህራኑ በኩል የመስከን ደረጃ ላይ አልተደረሰም ነበር ይላሉ። ሁሉም መርምሩ መልካሙን ያዙ የሚለውንም መሪ ቃል አልተከተልንም በማለት አባባላቸውን አጠናክረዋል። ለዛሬ መነሻ ያደረግነው የዚያኑ ተከታይ ጥያቄ ነው። መማር ግን ሕይወትን አይለውጥም ወይ? መማር የተሻለ ሰውስ አያደርግም ወይ? የሚል መንደርደሪያ ወደ ጥያቄ እናመልሱ። ትምህርት አይንን መክፈት፣ መጠየቅ፣ መመርመር፣ ሙከራ ማድረግን የሚፈቅደውን ትልልቅ ነገሮችን እንድናይ የሚያደርገውን ያህል በዛው ስሜት ደግሞ አንዳንድ የሚያራርቁ ሁኔታዎችም ልዩነቶችን አጉልተው የሚያመጡ ሁኔታዎችም ይታያሉና ዛሬ ላይም የሚያጠሉ ችግሮችን ጥያቄዎችን ጭምር እንዲመለከቱ ነው። መማር ከሚጠናው የትምህርት አይነት ባሻገር የተሻለ ሰው ማድረግ የተሻለ ሕዝብ ማድረግ የለበትም ወይ?
ምንም ጥርጥር የሌለው ነገር ነው። ትምህርት የተሻለ ሰው ካላደረገ፣ ትምህርት ሚዛን የሚመዝን ሰው ካልፈጠረ፣ ትምህርት የአሁኑን የህዝብ ኑሮ ደረጃ ለማሻሻል የሚያስችል ሙያ ካላቀፈ፣ ለትምህርት የሚወጣው ገንዘብ ለምን ወጣ ተብሎ የሚያስጠይቅ ነው። ይሄ ልክ ነው። በሌላ በኩል ደግሞ ትምህርት በጥቂት ጊዜ በሀገር ደረጃ ማለት ነው በጥቂት ጊዜ የሚሰራ አይደለም፣ በረጅም ዘመን የሚሰራ ነው። ዘመናዊ ትምህርት እኮ አጭር ነው። ከተጀመረ እኮ 100 ዓመት አይሆነው። በኢትዮጵያ ከተጀመረ 100 ዓመት አይደለም፣ አጼ ምኒልክ ገና 100 ዓመት። አሜሪካኖች ዘመናዊ ትምህርትን ተምረው ኮሌጆቻቸውን ዘዴ ሲፈጥሩ ብዙ ዓመት ከሄዱ በኋላ 100 ዓመት 200 ዓመት 300 ዓመት የዚህ ሂደት ውጤት ነው። እያሻሻለው ሄደው እኛ ይሄድል አልገጠመንም ነው። መምህራኑም ራሳቸው አንዳንዶቹ ከወጣቶቹ አልተሻሉም። ትምህርት ቤቱ የተፈጠረበትን ዓላማ ማስተማር ለምርምር መሆኑ ቀርቶ ትምህርት ቤቱን ለፖለቲካ መጠቀሚያ ተደረገ። አሁን ዋናው እንዴት ነው ከዚህ መውጣት የምንችለው የተባለው ምን ጥቅም አመጣ ምን ጉዳት አመጣ በሚለው ላይ ውይይት አካሂደን የሚቀጥለው 100 ዓመት ደግሞ ከዚህ የተሻለ እንዲሆን ምን ማድረግ አለብን ወደሚለው እንድናዘነብል ነው። ይሄን የመጨረሻውን ቻፕተር እዛ ውስጥ ያቀረብኩት ማለት ነው።
ሁለት ጥያቄዎች ደርቤ ላቀርብልዎት። እርሶ ማንን የትኛውን የህብረተሰብ ክፍል በአእምሮ አርገው ነው ይሄኛው ክፍል ይማርበታል ያሉት? አንድ ሁለተኛ በዛው ለወጣቱ ምን ይላሉ?
በመሰረቱ በእውነቱ ወጣቱ ነው ጭንቅላቴ ውስጥ ያለው። እነዚህ ጥያቄዎች እየተነሱ ውይይት እንዲካሄድባቸው ወጣቱን ለመጋበዝ፣ የትምህርት ጥቅም ደግሞ የትውልድ ጥቅም ስለሆነ የአገር ጥቅም ስለሆነ ይሄ መጽሐፍ ሲጻፍ አንዳንድ ድክመት አለው፣ አንዳንድ ስተት አለው የሚል በእኔ ዕድሜ ያሉ ሰዎች ያንን ነገር እንዲያርሙልንና ካሁኑ የተሻለ መጽሐፍ ወደፊት ለትውልድ እንድንተው፣ ሁለተኛትም በሚታተምበት ጊዜ፣ ሶስተኛትም እትም በሚወጣበት ጊዜ ካሁኑ የተሻለ እንዲሆን እንዲበለጽግ፣ በፋክትም በግኝትም ይሄ ቀርቷል የሚባል ነገር እንዲነግሩን፣ ያንን መሰረት አድርገን የተሻለ መጽሐፍ እንዲሆንና የሚቀጥለው ትውልድ በእውነቱ እንደ ሬፈረንስ እንዲጠቀምበት ነው።
ዶክተር አክሊሉ፣ የአንድ አገር አስተሳሰብ አገር በቀል የሚባለው ፍልስፍና በዛ ትምህርት ውስጥ ሁነኛ ቦታ ሁነኛ ድርሻ እንዲኖረው ይፈለጋል። ዛሬ ካሉ አንዳንድ የተሳከሩ ሁኔታዎችም ጭምር አዲስ ትውልድ ሲመጣም ያ ትውልድ ከውጪ ከሚፈልገው በተሻለ አገር በቀል የሆነ ፍልስፍና አስተሳሰብ መሰረት እንዲኖረው ትምህርት በምን መልኩ መቃኘት አለበት? በእርሶ መጽሐፍስ ምን ሊያንጸባርቁ ፈልገዋል?
ኢትዮጵያ እኮ ታሪክ አላት፣ የጽሑፍ ታሪክ ማለት ነው። የትምህርት ስርዓት አለን። ያንን ስርዓት እንድናውቀው ያስፈልጋል። በአሁኑ ሰዓት ወጣቱ ለምሳሌ ግዕዝ አይማርም፣ ግዕዝ አያውቅም። አባቶቻችን በአሁኑ ስርዓት ያሉ መሪዎቻችን የግዕዝ ትምህርት እንደገና እንዲሰጥ። ለምንድነው የግዕዝ ትምህርት የተባለው? በቋንቋነቱ ብቻ አይደለም፣ የጥንቱ ፍልስፍና፣ የጥንቱ ስነ ጽሑፍ፣ የጥንቱ አስተሳሰብ የተጻፈው በግዕዝ ነው። በግዕዝ የተጻፉ ጽሑፎች አሁን ቁጭ ብለዋል ቤተ መጻሕፍት ውስጣቸው ከአንዳንድ አዋቂዎች በስተቀር ተራው ወጣት አያውቃቸውም። እና እንዲያውቃቸው እንዲደረግ። ሌላው የጥንቱ ትምህርትና ዘመናዊ ትምህርት ይህን ያህል የሚጻረሩ አይደሉም። መጽሐፌ ውስጥ ብዙ ምሳሌዎች ጠቅሼላቸው የራጉኤል ተማሪዎች እላቸዋለሁ አንዳንድ ጊዜ እንዴት አድርገው ወጥተው ኢትዮጵያን እንዳገለገሉ፣ የመንፈሳዊ ኮሌጅ ተማሪዎች የሚባሉት እንደነ ዶክተር ጌታቸው ያሉት፣ እንደነ ዶክተር ጓለ ያሉት፣ እንደነ ዶክተር ምክረ ስላሴ ያሉት፣ እንደነ ዶክተር ኃይሉ ፉላሴ ያሉት፣ እንደነዚህ ያሉት የቤተ ክህነት ትምህርት ነካ ነካ ያደረጋቸው ያወቁ ናቸው። ያ አልከለከላቸውም። ዘመናዊ ትምህርትንም ቀጥ አድርገው ይዘውታል። የተጣሉ አይደሉም። ችግሩ ፍልስፍና፣ አስተሳሰብ፣ አመራር ላይ ይህንን ነገር ነው የምንፈልገው ብሎ የማቀነባበር ነገር ነው። በመሰረቱ በእኔ ግምት የሚሰጠው ትምህርት የሕዝቡን ባህል እንዲያቅፍ፣ እንዲያስተምር፣ እንዲነግር፣ ልጆቹን ከዛ እንዲያገናኝ፣ እንዲያስተምር። በጥንቱ ጊዜ እንዲህ አልነበረም የሚባልበት ጊዜ አይደለም። ዛሬ ብዙ አልፏል። ብዙ የተማሩ ወጣቶች አሉ፣ በታሪክም በሌላውም ሁሉና ከተፈለገ ይቻላል። በመጨረሻ ላይ ከውጭ የምንፈልገው ብዙ የቴክኖሎጂውን ትምህርት ነው፣ የሳይንሱን ትምህርት ነው ወደኋላ ያልንበትና ያንን ካለበት እያመጣን ኢትዮጵያውያን አሁን ሳይንቲስቶችም እየወጡልን ነው። በእነኛ አቀነባብረን ማስተማር እንችላለን። እንዳው በክፉ አይን ብቻ መመልከት የለም። እኔ ላስታውስ የፈለግኩት እዚህ መጽሐፍ ላይ ካለፈው ታሪካችን ተነስተን የተሻለ የትምህርት ታሪክ እንድንሰራ እናድርግ በሚለው ላይ ነው።
በመጽሐፉ ምረቃ ጀመርን። በመጽሐፉ ምረቃ እናብቃ። የመጨረሻ ጥያቄ ላቅርብ። ዶክተር አክሊሉ፣ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ፣ የከፍተኛ ትምህርት መቋቋምና መስፋፋት ጉዞ በኢትዮጵያ ከስድስት መቶ ገጾች በላይ ያለው መጽሐፍ ነው። በምረቃው ላይም እርስዎ ቃል እንደገቡት መጽሐፉን አንብቡና ለውይይት የሚጠቅሙ ሀሳቦች ካሏችሁ ሰብሰብ እያልን 20-30 እየሆን እንወያያለን ብለዋል። ይሄ መልካም ነው። ተስፋ አለኝ መጽሐፉን ያነበቡ ሰዎች። እኛ ከጠየቅነው ለየት ያለ ጥያቄ ወይም ደግሞ ተጨማሪ ማብራሪያ የሚፈልጉ ሰዎች እርስዎን ለስብሰባ ይጠራሉ ብዬ ተስፋ አደርጋለሁ። ወደፊት ሌላ ሁለተኛ መጽሐፍ ክፍል አስበዋል?
እንግዲህ ይሄ ከፍተኛ ጥያቄ ነው። እንግዲህ የወደፊቱ ታሪክ በመጀመሪያ በእውነቱ ይሄ መጽሐፍ ምን ተቀባይነቱ እንዴት እንደሆነ ማየቱ ጥሩ ነው። እድሜ ከሰጠኝ ጤንነቱን ከሰጠኝ መቼም እግዚአብሔር እስካሁን ድረስ እድሜውንም ሰጥቶ ጤናውንም ሰጥቶ ነው ይሄንን መጽሐፍ እንድጨርስ ላደረገው መድኃኔዓለም ክብር ምስጋና ይግባውና ጤንነቱ ካለ መቼም ምናልባት አንድ ሌላ ቀን ጨብ ያለች ነገር እናቀርብ ይሆናል።
መልካም ነው። በሽምግልና ብዙ እዚህ ወዲያ ወዲህ ማለት በሚከብድበት ሰዓት እዚህ ስቱዲዮ ድረስ መጥተው ለአድማጮች ስለ መጽሐፎ አድማጩም ግንዛቤ ለማስጨበጥ ስለተገኙልን እናመሰግናለን።
ይህንን እድል ስለሰጣችሁኝ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።
አድማጮች፣ አሁን ወደ መጨረሻው ምሽት ቅንብር እንሻገር። ሴቶችና ቤተሰብ። ሀዲ ፋዬ የ11 ዓመት ልጅ ሳለች እናቷ አንቺ ልጅ በቃ አሁን እኮ ልትዳሪ ነው ሲሏት የተሰማትን ታስታውሰዋለች።
አንድ የዳንስ ዝግጅት ፓርቲ ተዘጋጅቶ ነበር። እኔ ግን አልሄድኩም። ሁሉም ልጆች ብስኩት ጋግረዋል። እኔ ግን ጫካ ውስጥ ገብቼ እንዲሁ ሳለቅስ እስከ ማታ ቆየሁ።
እናቷ ያሏት አልቀረም። ፋዬ ተዳረች፣ እናም ጸነሰች። ከባሏ ተጣልታ ቤተሰቧም እፋታለሁ ስትል ካልሽ ይሁን አለ። ተፋታች። ልጇን ይዛ ወደ ወላጆቿ ቤት ተመለሰች። ያም ሆኖ ሕይወቷ ምስቅልቅሉ እንደ ወጣ ነው የምትናገረው።
ሞን ፖቲ ስር ሌ ፓርቲ ፕሪፌር ልሴድ የማዘዲቅ ዘሱ ይግራን
ከባሌ ከተፋታው በኋላ አይ ከእንግዲህ በዚህ እድሜ ተመልሼ ትምህርት ቤት ልገባ፣ ከትንሿ እህቴ ጋር አንድ ክፍል ውስጥ ቁጭ ብዬ ልማር የሚል ስሜት ተሰማኝ።
እናም ፋዬ ቤት ቀርታ እናቷን በቤት ስራ ስትረዳ ትውላለች። ፋዬ እንደዛ እያለች ትቆይና ደቡባዊ ሴኔጋል ፋቲክ ክፍለ ሀገር ከሚገኘው የትውልድ አካባቢዋ ጥላ ትሄድና ጎዳና ላይ ታድራለች። አሁን ሜዞን ሮዝ በሚባል ከዳካር ወጣ ብሎ የሚገኝ የሴቶችና የልጃገረዶች መጠለያ ቤት ገብታለች። ፋዬ አሁን 23 ዓመቷ ነው። ብሩህ ተስፋ በማይታይበት ህይወት ውስጥ ነው ያለችው። ዳካር ላይ የተሰበሰቡት ኤክስፐርቶችም ያለ እድሜ መዳር የሚያስከትለው የምጣኔ ሀብት አንድምታ ላይ አትኩረው እየመከሩ ናቸው። ከዓለም ያለ እድሜ በሚዳሩ ልጆች ብዛት ግንባር ቀደሙን ቦታ ከያዙ 10 ሀገሮች ውስጥ 6ቱ የምዕራብና የማዕከላዊ አፍሪካ ሀገሮች ናቸው። በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ጥናት መሰረት በእነዚህ ሀገሮች ከ10 ልጃገረዶች መሃል 4ቱ 18 ዓመት ሳይሞላቸው ይዳራሉ። የዓለም ባንክ ያካሄደው አንድ ጥናት እንደሚለው ምዕራባዊና ማዕከላዊ አፍሪካ ውስጥ ያለ እድሜ መዳር ቢወገድ እንደ አውሮፓውያን አቆጣጠር 2030 ላይ ስንደርስ እነዚህ ሀገሮች በየአመቱ ከ60 ቢሊዮን ዶላር በላይ ያተርፋሉ።
ኳንቲን ወዶን ባለም ባንክ የመጣኔ ሀብት አጥኚ ናቸው።
When they marry as children before the age of 18 they tend to have more children over the lifetime and also children earlier.
18 ዓመት ያልሞላቸው ልጆች ሲዳሩ ብዙ ልጆች በልጅነት እድሜ ይወልዳሉ። ስለዚህ የመጸነሻቸው ወቅት በቀነሰ ቁጥር በህዝብ ብዛት እድገት ላይ አንድምታ ይኖረዋል። የህዝብ ብዛት እድገት በቀነሰ ቁጥር ደግሞ የነፍስ ወከፍ ገቢ መጠን እየጨመረ ይሄዳል ማለት ነው።
ሌላም የዓለም ባንክ ኤክስፐርቶች በጥናታቸው የደረሱበት ነገር እንደ አውሮፓውያን አቆጣጠር 2030 ዓመተ ምህረት ላይ ትንደርስ ከአምስት ዓመት በታች በሆኑ ህጻናት ሞትና በተገቢው መንገድ ያለማደግ ወይም መቀጨጭ መጠን ሲቀንስ እነዚህ መንግስታት በየአመቱ 5 ቢሊዮን ዶላር ያተርፋሉ። እነዚህ የህጻናት ሞትና መቀጨጭ በልጅነት ከመውለድ ጋር ተያያዥነት እንዳላቸው በጥናቶች ተመልክቷል። ከአህጉሪቱ ጠቅላላ ህዝብ 2/3ኛውን አሃዝ የሚይዙት 6ቱ ሀገሮች በልጅነት የሚዳሩ ሴቶች ልጆች ሊያገኙ ይችል የነበረውን 8 ቢሊዮን ዶላር ትርፍ እንዳጡ የዓለም ባንኩ ጥናት ያመለክታል። የህጻናቱ መዳር በዚሁ ከቀጠለ ደግሞ እነዚህ ሀገሮች የሚያጡት የገቢ መጠን እየጨመረ ሊሄድ እንደሚችል ነው የተገለጸው። Girls Not Brides የተባለ ልጃገረዶች ያለ እድሜ መዳራቸው እንዲቆም ዘመቻ የሚያካሂድ ዓለም አቀፍ ድርጅት ተጠሪ ማበል ቫን ኦራንጄ ሲናገሩ የሀገሮቹ የመጣኔ ሀብት ሁናቴ ያለ እድሜ መዳር እንዲቀጥል አግዟል ብለዋል።
I think it has to do partially with the enormous levels of poverty here.
በከፊል ካለው እጅግ የከበደ ድህነት ጋር ተያያዥነት ያለው ይመስለኛል። ከማህበራዊ እሴቶችና ከባህል ጋርም እንዲሁ ሴት ልጅን ለጋ ወጣት ያለች መዳር በጣም የሚያኮራ ተደርጎ ይወሰዳልና ወላጆችም ትክክል ነገር እያደረግን ነው ብለው ያምኑበታል።
የምዕራብና የማዕከላዊ አፍሪካ ሀገሮች አራት ብቻ መሆናቸውን አክለው ገልጸዋል ማበል ቫን ኦራንጄ። ናይጄሪያ፣ ቡርኪና ፋሶ፣ ጋናና ቻድ ናቸው። የዓለም ባንክም ተስፋ የሚያደርገው ያለ እድሜ መዳርን ምጣኔ ሀብታዊ አንድምታ አጉልቶ በማሳየት የአፍሪካ መንግስታት ይህንን ልማድ እንዲያስቆሙ ሊቀሰቅስ ይችላል ብሎ ነው። ሀዲዛ አሚኖ የናይጄሪያ ምክትል ፕሬዚደንት የቴክኒክ አማካሪ ናቸው። እንዲህ ይላሉ።
Findings will help us in terms of advocating for funding from the legislative.
እነዚህ የጥናት ውጤቶች በሕግ አውጪው አካል ለዚህ ሥራ ገንዘብ እንዲመደብ ለመሟገት ይረዳናል።
ናይጄሪያ እንደ አውሮፓውያን አቆጣጠር በ2021 ዓመተ ምህረት ያለ እድሜ መዳርን ለማስወገድ ባለፈው ዓመት አንድ እቅድ አውጥታለች። ይሁን እንጂ አሁንም ቢሆን የሚተነበየው ያቺ ሀገር እንደ አውሮፓውያን አቆጣጠር በ2050 ያለ እድሜ በሚዳሩ ልጆች ብዛት አንደኛ እንደምትሆን ነው። አሁን ባለው አያያዝ ይላል የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ፣ እንዳሁኑ አያያዝ ከምዕራብና ማዕከላዊ አፍሪካ ሀገሮች ያለ እድሜ ጋብቻን ፈጽሞ ለማስወገድ ከ100 ዓመታት በላይ ይወስዳል። ያለውን ይዞታ ለመቀልበስ አንዱ አዋጭ መንገድ ይላል ዩኒሴፍ ሴቶች ልጆችን ቶሎ ብሎ ትምህርት ቤት ማስገባት ነው። እናም በትምህርት ገበታቸው ላይ እንዲቆዩ ማድረግ። ይህንን ሐሰት የሚል አይኖርም።
አድማጮች፣ በያዝነው ሳምንት ሴኔጋል ውስጥ የተካሄደውን አፍሪካ ውስጥ ካለ እድሜያቸው በሚዳሩ ልጆች ምዕራባዊና ማዕከላዊ አፍሪካ ሀገሮች ከደቡባዊ እስያ ሀገሮች ቀጥሎ ከፍተኛውን አሃዝ መያዛቸውን የቃኘውን ከፍተኛ ጉባኤ ተንተርሶ የተሰናዳውን የሴቶችና ቤተሰብ ቅንብር ነበር የተከታተላችሁት። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ዩናይትድ ስቴትስ ከተባበሩት መንግሥታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በአውሮፓ የዘመን አቆጣጠር በ2018 ዓመት መጨረሻ ላይ እንደምትወጣ በማሳወቅ የዛሬ መልእክቱን ጀምሯል። ርዕሰ አንቀጹ ይቀጥልና ድርጅቱ በውል የሚታወቅበት ሥራው የዓለምን ጉልህ የሆኑ ባህላዊና የተፈጥሮ ቅርስ ስፍራዎችን በዓለም ውርስ መርሃ ግብሩ አማካኝነት ለመጠበቅ እገዛ መስጠት መሆኑን ያስታውሳል። ዩናይትድ ስቴትስ ከዩኔስኮ ለመውጣት የወሰነችው ከተራዘመና ጥልቀት ካለው ሂደት በኋላ መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ ሄደር ኖወርት አመልክተዋል። ውሳኔው ብዙ መሰረቶች ያሉት ነው ብሏል ርዕሰ አንቀጹ። ዩናይትድ ስቴትስ ለዩኔስኮ መክፈል ያለባት ወደ 550 ሚሊዮን ዶላር የሚሆን ዕዳ እንዳለባት ርዕሰ አንቀጹ አስታውሶ፣ የተባለው ዕዳ የተወዘፈባት ፍልስጤምን ሙሉ አባል አድርጎ ለሚቀበል ማንኛውም የመንግሥታቱ ድርጅት ተቋም ገንዘብ እንዳይሰጥ በአውሮፓ የዘመን አቆጣጠር በ1990ዎቹ ውስጥ የወጣ ፌዴራል ደንብ ስለሚያዝ ነው ብሏል። የውሳኔው ጭብጥ ይላል ርዕሰ አንቀጹ፣ እንዲህ ዐይነት ፍልስጤምን በሙሉ አባልነት የመቀበል ለማለት ነው እርምጃ በሁለቱም ሕዝቦች ሕይወቶች ላይ እውነተኛ ለውጥ ሊያመጣ በሚችል ሁኔታ የፍልስጤም መንግሥት እንዲመሠረት በፍልስጤማውያንና በእስራኤላውያን መካከል የሚደረገውን ድርድር የሚያከሽፍ ነው። በአውሮፓ የዘመን አቆጣጠር በ2011 ዓ.ም ዩኔስኮ የተባለውን እርምጃ በመውሰዱ የዩናይትድ ስቴትስ መንግሥት ከላይ በተጠቀሰው ሕግ ምክንያት የሚሰጠውን ገንዘብ ለማቋረጥ መገደዱን ይናገራል። ዩናይትድ ስቴትስ ከድርጅቱ ለመውጣት ምክንያት የሆናት ሁለተኛው ነጥብ እስራኤል ላይ አድልዎ ማድረግን ጨምሮ ድርጅቱ ፖለቲካዊ የሆነ መምጣቱ ነው ብሏል ርዕሰ አንቀጹ። ለምሳሌም ይላል ይቀጥልና፣ ባለፈው ጁላይ የአውሮፓው ወርሃ ሐምሌ በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ ተወካይ እንደገለጡት የተባበሩት መንግሥታት የትምህርትና የባህል ድርጅት ዩኔስኮ ጥንታዊቱን ሄብሮን ከተማንና የአበው መካነ መቃብሮችን ፍልስጤም ግዛት ውስጥ የሚገኙ ናቸው ብሎ በማወጅ ፖለቲካዊ ውሳኔ አሳልፏል። እንዲህ ዐይነቱ እርምጃ እስራኤልና አይሁዶችን በሺዎች ከሚቆጠሩ ዓመታት ታሪካቸው ለመለየት የተደረገ እጅግ የሚያስቆጣ ውሳኔ ነው ብሏል ርዕሰ አንቀጹ። በመጨረሻም ፕሬዚደንት ዶናልድ ትራምፕ እንደ ጠየቁት ሁሉ በዩኔስኮ ውስጥ መሠረታዊ ተሐድሶ መደረግ አለበት ብለዋል የውጭ ጉዳይ መሥሪያ ቤቱ ቃል አቀባይ ኖወርት። ሆኖም ዩናይትድ ስቴትስ ከአባልነት ትውጣ እንጂ ድርጅቱ በሚወስዳቸው አንዳንድ ጠቃሚ እርምጃዎች ላይ አስተያየት ለመስጠት፣ ዕውቀትና ልምዷን ለማጋራት ግንኙነቷን ትቀጥላለች ብለዋል። ዩናይትድ ስቴትስ ከድርጅቱ አባልነት ወጣች ማለት ግን በዓለም አቀፍ ደረጃ ለትምህርት፣ ለሳይንስ፣ ለባህል፣ ለመገናኛ ክንውኖች እርዳታ የመስጠት ፖሊሲዋን ታስቀራለች ማለት አይደለም ብሎ የዕለቱ ርዕሰ አንቀጽ መልእክቱን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን የዜና ማጠቃለያ እናሰማለን። የቻይና ኮሚኒስት ፓርቲ ለቋሚ የፖሊት ቢሮ ኮሚቴ የአዲስ አመራር ዝርዝር ይፋ አድርጓል። ፖሊት ቢሮው በዓለም ሁለተኛዋ ትልቅ ኢኮኖሚ በሆነችው ሀገር የበላይ አመራር ነው። ይሁንና በአዲሶቹ ተሿሚዎች መካከል ተተኪ መሪ ሊሆን የሚችል ሰው የለም። ይህም የቻይናው መሪ ሺ ጂንፒንግ ተቀናቃኝ የሌላቸው መሪ እንዲሆኑ ያደርጋል። ሺ ከጋራ አመራር ርቀው የፓርቲው ዋና መሪ እየሆኑ በመሄዳቸው የቋሚው ኮሚቴ አባላት ሚና ትርጉም አልባ ሆኗል ሲሉ ዣንግ ሚንግ የተባሉ ተንታኝ ተናግረዋል። የአውሮፓ ህብረት 124 ሚሊዮን ዶላር የሚሆን የሰብአዊና የልማት እርዳታ ለሱዳን እንደሚሰጥ አስታውቋል። ገንዘቡ ለአስቸኳይ የምግብ እርዳታ፣ ለውሃ አቅርቦት፣ ለንጽህናና ለጤና ጥበቃ እንዲሁም ለትምህርት እንደሚውል የአውሮፓው ህብረት ባለፈው ሰኞ ገልጿል። ከአካባቢያቸው የተፈናቀሉትንና የሚያስተናግዷቸው ማህበረሰቦችንም ለመርዳት ይውላል ብሏል። የኬንያው ፕሬዝዳንታዊ ማጣሪያ ምርጫ በታቀደው መሰረት እንደሚካሄድ ታውቋል። የሀገሪቱ ከፍተኛ ፍርድ ቤት የማጣሪያ ምርጫውን ጊዜ ስለ ማስተላለፍ ጉዳይ ለመስማት ባለመቻሉ ነው በቀጠሮ መሰረት እንዲጸና የተደረገው። ዛሬ ማለዳ ከሞቅዲሾ ወጣ ብሎ በሚገኝ ቦታ ላይ በተፈጸመ የደፈጣ ጥቃት ሁለት ሶማሊ ሲቪሎች፣ የአፍሪካ ህብረት ተልእኮ ወታደርና አራት የአልሸባብ አማጽያን ተገድለዋል። እማኞችና ባለሥልጣኖች እንደገለጹት የአፍሪካ ህብረት ወታደራዊ ተሽከርካሪን ኢላማ በማድረግ ከርቀት የተቀሰቀሰ ፈንጂ በፈነዳበት ወቅት ተኩስ ተከፈተ። ሞቅዲሾ ውስጥ እንደ አውሮፓ አቆጣጠር ባለፈው ጥቅምት ወር 14 ቀን በተፈጸመው ከባድ የቦምብ ጥቃት 358 ሰዎች ተገድለው በመቶዎች የሚቆጠሩት ደግሞ በቆሰሉበት ወቅት ከዚህ ቀደም ታይቶ በማይታወቅ መልኩ በመቶች የሚቆጠሩ ሰዎች ደም ለመስጠት ወደ ሆስፒታሎች እንደጎረፉ ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ኒው ዴልሂ ውስጥ ከህንድ ጠቅላይ ሚኒስትር ናረንዴራ ሞዲ እና ከሌሎች ባለስልጣኖች ጋር ተገናኝተው ተነጋግረዋል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል አድማጮች ሰላም፣ ደህና እደሩ። Thank you.